ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 16 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገሱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገሱ
ሰኞ ሚያዝያ 16 ቀን 1238 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዝግጅታችንን በዜና እንጀምራለን። በማስከተልም የዕለቱን የፍኖተ ዲሞክራሲ ሐተታ እናቀርባለን። ከዚያም መቼ ነው የኦሮሞ ፖለቲከኞች ስለ እውነት የሚመሰክሩት በሚል ርዕስ የቀረበ ሰፋ ያለ ትንታኔ አሰምተን በመጨረሻም በ2012 ዓመተ ምህረት የኦነግ አሸባሪዎች በቡራዩና በሻሸመኔ በግፍ የዘር ማጥፋት በፈጸሙበት ወቅት በፍኖተ ዲሞክራሲ ተላልፎ የነበረ ሐተታ ሰምተን ክፍል አንድ ፕሮግራማችን ይተካደላል። አሁን ወደ ዜናው።
በአዲስ አበባ ከንቲባን ጨምሮ በአገዛዙ በኩል ከፍተኛ ሴራ እየተሰራ መሆኑ ታውቋል። በኮሎኔሉ ቀጥተኛ ትዕዛዝ የአዲስ አበባ ፖሊስ 450 ሺህ በሚሆኑ በኦነጎች ሊተካ ነው ተብሏል። ይህንን ህገ መንግስቱም ሆነ የአዲስ አበባን ቻርተር የጣሰው አካሄድ ሊቃወሙ ይችላሉ በሚል መነሻም ከፍተኛ የጦር መኮንኖችን አስመልክቶ አዲስ መረጃ ወጥቷል። ለመረጃው ከሆነ በቀን 10/2015 ዓ.ም ተመረጠ ተጽፎ ለከፍተኛ የመከላከያ አመራሮች ከኮሎኔሉ ቢሮ አዲስ ሰርኩላር የተላከ ሲሆን በዚህ መመሪያ መሰረት እያንዳንዱ ከፍተኛ የመከላከያ አዛዥ ጠባቂዎችም ከኮሎኔሉ ቢሮ ብቻ እንደሚመደብላቸው መመሪያ ወርዷል። ከዛው የራሳቸው ጠባቂ መመደብ እንደማይችሉ መመሪያው ያስረዳል ሲሆን የሚሆነበት አንዱ ምክንያት ኮሎኔሉ በወታደራዊ አዛዦቻቸው ላይ እምነት ስለሌለውና ተስቃሲውን ለመሰለል በመፈለጉ እንደሆነ ተመላክቷል። በዚህ ሰርኩላር የተነሳ መከላከያ ውስጥ ትልቅ አለመተማመን ውጥረት አመጣዋል። በተያያዥ መረጃም በመከላከያና በፌደራል ፖሊስ ውስጥ የተዋቀረ አዲስ ቡድን ተፈጥሯል። የዚህ ቡድን ዋና አላማ አዲስ አበባን መቆጣጠር በመሆኑ ለዚህ ቡድን ይሆናሉ ተብለው ከመከላከያና ከፌደራል ፖሊስ የተመለመሉት በሙሉ ስራቸውን ይጠብቃሉ ተብለው የታመነባቸው የጠባቡ ኦሬድ አባላት መሆናቸውም ታውቋል። አላማውም የኦሬድ ልዩ ኃይልን የመከላከያና የፌደራል ፖሊስ ዩኒፎርም በማልበስ ካምፕ በማስገባት አዲስ አበባ ውስጥ የሚፈጠር ችግር ሲኖር እነዚህ ብቻ እንዲሰማሩና ጥቃት እንዲፈጽሙ ለማድረግ ታስቦ እንደሆነ ከውስጥ የወጣ መረጃ ያመለክታል። መከላከያ ካማራ ህዝብ ጋር ውጊያ ከተጀመረ እንዴት መዋጋት እንዳለበት ዝግጅት እያደረገ ሲሆን መከላከያ ህዝቡን እንዴት መዋጋት እንደሚችል ስትራቴጂ እየዋጣ ነው። ካማራ ጋር ጦርነት ከተጀመረ ህዝቡ ሁሉም አጣጫ መከላከያው ሊገጥመውና ያሸንፈው ስለሚችል መጀመሪያ አማራ ብልጽግና የፖለቲካ ኃይል እንዲሁም አንቂዎችን የአማራ ፖለቲከኞችን መያዝ እንደሚያስፈልግም ሰሞኑን ተሰብስበው እንደወሰኑ ለማወቅ ችለናል። ትላንት በወለጋ ወደ 50 የሚደርሱ ንጹሃን አማራዎች በኦህዴድ ታጣቂዎች ተገደሉ። አገዛዙ በነቀምት ውይይት ላይ ከሁሉም የወለጋ አካባቢዎች የተፈናቀሉ የሚተኙልን ይመስላቸዋል የሚለውን ወደ ኋላ ተመልሶ ማስታወስ ግድ ይላል። ይህንና መሰል በሆሮ ጉሩ ወለጋ፣ ቄለም ወለጋና ምዕራብ እንዲሁም ምስራቅ ወለጋና ሸዋ በአማራ ላይ የተፈጸመና እየተፈጸመ ያለውን ጭፍጨፋ በተመለከተ የፕሪቶሪያ ዩኒቨርሲቲ የሰብአዊ መብቶች ማዕከልና የአማራ ማህበር በአሜሪካ ለአፍሪካ የሰብአዊ ህዝቦች መብቶች ኮሚሽን ቅሬታ ወይም ክስ አስገብቷል። ስለ ቅሬታው ክሱ ምንነትና በአማራ ላይ የደረሰ ስለአለ የሰብአዊ መብቶች ጥሰት በተመለከተ እየተሰራ ነው። በተያዘ በወሮ ጉሩ ወለጋ ዞን ባቤ ደንጎሮ ወረዳ በሱሉጋና ከተማ በሰሞኑ ለተወሰኑ ቀናት በተደረገው ህዝባዊ ስብሰባ ውጤት አለባ መሆኑን እንዳበሳጫቸው ኗሮቹ ገለጹ። በመከላከያ ሰራዊት እየተመራ በአካባቢ መልካም ወጣት እየተባሉትን ግለሰቦች በበቀል ስሜት በመነሳሳት በሐሰት መረጃ ለእስር ተዳርገዋል። በሰሞኑ ለእስር ከተደረጉት መካከል በለጣ በጀ ዱቤ ማስሪ አረጋየ 50 ለቃብታሙ ፈንተውና ሌሎች የትሉ ጋራ ከተማ ኖሮች ተሳተፉ ሲሆን ተከፋ ችግር ተጋላጭ አድርጓቸዋል። የትሉ ጋና ህዝብ ያለ አግባብ እየተደረፈ ነው። ወለጋ 75% በወለግ የተያዙ አካባቢዎች ያሉበት ቢሆንም የሀገር መከላከያ ደንብ ልብስ በማልበስ በወለግ ያልተደፈሩ የአማራ ማህበረሰብ ያሉባቸውን አካባቢዎች ጽንፈኛ አማራ በሚል የተሰሳተ ስያሜ በመስጠት አገዛዙ ንጹሃኑን ያንገላታ ነው። በአካባቢው በአማራ ተወላጆች ላይ ማንነት ተኮር ስርዓት በመዳረግ ለአሸባሪዎች ክፍት የማድረግ ተግባር ተጠናክሮ ቀጥሏል። የሚመለከታቸው አካላት ከማንነት ተኮር እስር ሞትና መፈናቀል ሊታደጉን ይገባል ሲሉን ጠይቀዋል። በጉጂ ዞን የጸጥታ ችግር ያበባሰው ኮሌራ ሰዎችን ህይወት እየቀጠፈ ነው። በጉጂ ዞን ዋድራ ወረዳ በተከሰተው የኮሌራ በሽታ ሰዎች እየሞቱ መሆናቸውን ኗሪዎቹና የአካባቢው አንቂዎች አስታውቀዋል። አንድ ስማቸው እንዲጠቀስ ያልፈለጉ ዋድራ ወረዳ የጤና ባለሙያ በወረዳ ከተማ ሳይቀር በበሽታ የተጠቁ በርካታ ሰዎች ሲኖሩ እነዚህን ለመታደግ በአገዛዙ በኩል የተሰራ ስራ አለመኖሩ የህዝብ ቅነሳ ላይ ትኩረት ተደርጎ የተንቀሳቀሰ እንደሆነ አመላክቷል ብሏል። በአካባቢው ያለው የጸጥታና የመጓጓዣ ችግር ኮሌራ በወረርሽኝ ደረጃ እንዲበባስ መንስኤ መሆኑን የጤና ባለሙያው አክሏል። በርካታ ልዩ ኃይል በአገዛዙ መረሸናቸው ተሰማ። ከተረሸቱን ኑት መካከል አብታሙ ባይለየኝ የሚባል የገንዳ ውሃ መተማ ተወላጅ የነበረ የአማራ ልዩ ኃይል አባል ትጥቁን ፈቶ ወደ አማራ ፖሊስ የተመደበ ቢሆንም ለበዓል ወደ ቤተሰቦቹ ገንዳ ውሃ በመምጣት በኦሮሞ መከላከያ ሰራዊት በጥይት በተደጋጋሚ ተደብድቦ እንደሞተ ለማስታወስ ግድላል። ለአማራ ልዩ ኃይል ብዙ አማራጭ አለው ያሉት የአማራ ልዩ ኃይል ሰብሳቢዎችና ጃቸውን ለአገዛዝ ያልሰጡ አካላት ከነዚህ አማራጮች መካከል አንደኛ መከላከያ ሆኖ ከጀርባ በኦነግ መከላከያ እየተመቱ መሞት፣ ሁለተኛው የአማራ ፖሊስ ሆኖ በየተገኘበት መገደል፣ ሶስተኛውና እንደ አማራጭ መወሰድ አለበት ተብሎ የተቀመጠው ከአማራ ፋኖ ጋር በመሰለፍ አኩሪ ገደል መፈጸምና ራሱንና ወገኑን ነጻ ማውጣት ነው። የተከበርከው የጀነራል አሳምነው ልጅ ትጥቅ ብትፈታ ወይንም ያገዛዙን ጦር ብትቀላቀል በግዴ ሄደት ከጀርባ እየተወጋ ታልቃለ። ስለሆነም ከፋኖ ጋር በመሰለፍ የጀነራል መንገድን ተከተል ዘንድ ጥሪና አስተላልፍላለን ብለዋል። በመከላከያ ሰራዊት በግፍ ለተገደለው ወንድማችን ነፍሱን ማጸደ ገነት እንድታርፍ እንመኛለን ሲሉም ጓድ ልዩ ኃይሎቹ ገልጸዋል። እንዳማራ በጋራ የቀረበብንን ከሴታወጅብን ሞት ፍርድና ያለንበትን የሉና አደጋ እንዳማራ ከመመከት ውጪ ሌላ አማራጭም የለንም ሲሉም አክለዋል። ይህን አደጋ በሙያ ልዕቀት በሀብት መጠን አሊያም በመዋለድ አናመልጠውም ያሉት ልዩ ኃይሎቹ ያፈና ስርዓቱ ፍሬ ነገር ውስጥ ያለው አማራ ጠልነትና ያገዛዙ ፋሽስታዊ አስካል ተሸነፈ ድረስ ካሉና አደጋ ማምለጫ ሌላ መንገድ የለንም ብለዋል። የትኛችንም እንደ ሰውና እንደ ዜጋ ያሉንን መብቶች የተቀማነውን የተፈጸመውን ሁሉ ግፍ የምናወግዝ አካላት የተለየ ጥፋት ኖሮ ሳይሆን አማራነታችን የወንጀል ክስ ነው ተቆጥሮብን ነው ብለዋል። እናም በመሸሽ ሆነ በመደበቅ የሚመጣ ትድግና የለም ያሉት ልዩ ኃይሎቹ ስለዚህ ብቻኛው መንገድ አደጋውን ተረድቶ ያለ ዳኝነት ተደራጅቶ መታገል ብቻ ነው ብለዋል። የአምባገነን ስርዓት መገለጫ ከሆነው መካከል ፍራትና ጨካኝነት ነው ሲሉ የአማራ ፋኖች ገለጹ። የኮሌሎ አስተዳደር በአማራ ህዝብ በትንሽ እንቅስቃሴ ልቡ ተሸብሯል ያሉት ፋኖቹ ፍሩኝ በማለት በመድረስ ከታንክ እስከ ዙ 23 በሰሜን ከተዋጊ ሄሊኮፕተር እስከ ድሮን አማራ ምድር ላይ ያርመሰመሰ ነው ብለዋል። አማራ የሚፈራው የሚሸሸው ፍራትን ብቻ ነው ያሉት ፋኖቹ ለዚህ ነጻ ሀገር ምስክር ያስረከቡን አባቶችም ናቸው ብለዋል። ከአራት ኪሎ ሰማይ ስር ከወትሮ በተለየ ትካዜና መደናገጥ ሲሲቃ ድምጽም ይሰማል ብለዋል። በረቡዕ ገበያ ከተማ በቡድን የአካል ብቃት እንቅስቃሴ በመስራት ላይ የነበሩ ወጣቶች ሙሉ በሙሉ ታፍነዋል። በጎጃም ክፍለ ሀገር ሰናን ወረዳ ረቡዕ ገበያ ከተማ የሚገኙ ወጣቶች በቡድን የአካል ብቃት እንቅስቃሴ ለምን ትሰራላችሁ በሚል ነው ትላንት ጠዋት ታፍነው የታሰሩት። የአካል ብቃት እንቅስቃሴ በቡድን መስራት በየትኛውም የሀገር ይሁን የዓለም አቀፍ ህግ ላይ ወንጀል ሆኖ አልተጻፈም። ስለዚህ ለተታሰረ አይገባም ብለው የጠየቁ ወጣቶች በጸጥታ አካላት ተደብድበዋል። ከ30 በላይ ወጣቶች ባንዲት ጠባብ ክፍል ታጉረው እንደሚገኙ ገልጸው ምግብና ይዞ የሚመጣልና አካለ ፖሊስ ስለሌለ የሚያመጡትን ደግሞ ፖሊሶች እየከለከሉና ያሰሩ መሆኑንም ገልጸዋል። በትላንትናው ዕለት ምግብ ሊያደርስ የሄደ ወጣትም መታሰሩን ጠቁመዋል። ይህን ግፍ የአማራና የኢትዮጵያ ህዝብ እንዲሁም ያለም አቀፍ ማህበረሰቡ ይወቅልን ሲሉም ጠቁመዋል። ዜናው በዚያ በቃ።
ከሻለ መኖር አሊራ ትራይ ከስራ ልቆፍር እሸተም ከመየምድ ሆነ ወጣደ አገልግል አጥላክ መንገን ሮይ ላሻሺ መጪነ ትርፍ ፈለቁ ከርኮኝ ማኖራ ሰላም ዋጋነው የምካከረ ከራካ በትክ ከዳገኝ የሰው አልፈልግ የማይለፈብኝ አንድም ሳንቲም ቢሆን ቆጣጥራለሁ ለማን ይደላውን ከተው አታለሁ መቼ ትርፍ ፈለኩ ከርቆኝ ማኖር ሰላም ዋጋነው የምከራከረ
የሰኞ ሚያዝያ 16 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የማታ ማታ እውነት ይረታ ብዙም ጊዜ አልፈጀ የኮሎኔሉ አገዛዝ አውሬና ጠባብ ብሔረተኛ መሆኑ ወዲያው ነው የተጋለጠው። አዳናቂዎቹ ሙሴን አገኘን ኢትዮጵያን ይወዳል ያፈቅራል ብለውን ቢቀባጥሩም ኮሎኔሉ አገራችንን አጥብቆ የሚጠላ ግልገል ፋሽስት መሆኑን ከጧቱ አሳይቷል። በግሌ ጠባብ ኦሮሞ ነኝ የኢትዮጵያ ጠላት አገር አፍራሽ ደም አፍሳሽ እያለን ነው። ወደ ወለጋ ተጉዞ ባደረገው ንግግር የኦሮሞ ጥገም አስጠባቂ ነኝ አማራ ትግሬን አከርካሪውን ሰብረናል ታገሱኝ ሙሉ በሙሉ ደግፉኝና የኦሮሞን የበላይነት አስከብራለሁ ብሎ ቀባጥሯል። ነገ ማክሰኞ ደግሞ በታንዛኒያ ምድር ከአረመኔው ሸኔ በፍጅትና ዘር ማጥፋት ሊከሰስ ከሚገባው አውሬ ሸኔ ጋር ሲደራደር ቃል ገብቷል። የእርስ በርስ ውይይት መሆኑ ነው በድርድር ሽፋን ጌታቸው ረዳም በስብሰባ እየተገኘ ሲቀደድ በሳቅ መፈንዳትና መላላስ የተያዘው ኮሎኔል ካገር ጠላት ሽብርተኞች ጋር ገጥሞ አማራውን በጋራ ለማጥፋት የጦር ዘመቻውን አፋፍሟል። ኮሎኔሉ የደገፉት ሆነ ሊደግፉ የዳዳቸው ሁሉ ከህዝብ ይቅርታ መጠየቅ አለባቸው። ሱዳን በገባችበት ቀውስ ሳትወድ በግድ ከያዘቻቸው መሬታችን መውጣት ስትገደድ ቦታውን መልሶ ለመያዝ አገዛዙ ፈቃደኛም አልሆነም። በአሜሪካ ግፊት የሱዳኑ አምባገነን የአልቡርሃን ደጋፊ ሲሆን ከሳውዲና ኢሚሬትስም ተለጣፊ ነውና የግመል ነጋዴና የዛሬ ጀነራል ሄድሚቲም ጋር መሆን ከጅሎታል። ለኢትዮጵያ የሚጠቅም ፖለቲካ ደብዛው ያው እንደጠፋ ነው። ደመቀ መኮንን አለችሎታው የውጭ ጉዳይ ሚኒስትር ተብሎ ቢንገዳገድም ወሳኙ ተራዝነጠቁ ኮሎኔል ራሱ ብቻ በመሆኑና ውሳኔው መነሻው የኢትዮጵያ ጥቅም ሳይሆን የጠባብ ኦሮሞ ግብ ማሟያ በመሆኑ ኢትዮጵያ ሁኔታዎች በሚፈጥሩት አመቺ ክስተት መጠቀም አልቻለችም። ከሽብርተኛ ወንጀለኛ ኃይሎች ጋር ወያኔ ተባለ ሸኔ መሞዳሞድን ተያይዘውታል። በጸረ ወያኔው ጦርነት ከተባበረው ሻዕቢያ ጋርም የተፈጠረው መፈራቀቅ የሚደበቅ አይደለም። አሜሪካ ባይሆንም ሻዕቢያ በኮሎኔሉ ላይ መፈንቅል ሊያዘጋጅበት ይችላል የሚሉት በባዶ አይደለም እየተባለም ነው። ወያኔም በፍጅት ሊጠየቅ ቀርቶ ወዳጅ ተብሎ እየተስተናገደ ነውና በሁኔታው ተጠቅሞ ከደረሰበት ጉዳት እያገገመ ኃይሉን እያዳበረም ነው። ግብጽ ግድቡን ልታደናቀፍ አልፎም ኢትዮጵያን ልታጠቃ ሱዳን በሰፊው ገብታ ስትዘጋጅ ይህን በተመለከተ እንኳን ህዝብን አስተባብሮ ለመቋቋም መዘጋጀት ሳይሆን ባስተማማኝ ለሀገር ሊዋደቅ ችሎታ ያለውን ህዝብ አስቀድሞ እያጠቃላቸው ነው። ሳይቆይ የዚህ አገዛዝ ጸያፍና ጸረ ኢትዮጵያ ገጽታ ተጋልጧል። ኮሎኔሉም በራሱ ፍቅር ያበደ ግብዝ ትዕቢተኛና ችሎታ አልባ ለፍላፊ መሆኑን አሳይቷል። ከእንግዲህ ኮሎኔሉን ማሪና ኢትዮጵያዊ ብሎ የሚቆጥረው ዜጋ ውጉስ ከማሪዮስ ይሁን። የሱዳን ህዝብ ጣላታችን አይደለም። በደል ቢደርስብንም ስንሰደድ አስተናግዶናል። የሱዳን ወታደራዊ ገዢዎች ግን ከኒሜሪ እስካሁን ቡርሃን ለሀገራችን ደህና የሚያስቡ እንዳልሆኑም መገንዘብ ያሻናል። ስለዚህም የጀነራሎቹ የእርስ በርስ ውጊያ መዳከማቸውን የሚያመጣ እስከሆነ ይባስ ይያል በሲቪሎች ላይ የሚያደርሱትን ጉዳት እናወግዛለን። መዳከማቸው ኢትዮጵያን ይበጃል። የሱዳን ህዝብ ካረቦችና አሜሪካ ቁጥጥር ውጭ ህዝባዊ ሽግግር ማድረግ ከቻለም እሰየው ብለን የምንደግፈው ይሆናል። በስልጣን ላይ ያለው ቡድን ኢትዮጵያን ሊያዳክም ሊጎዳ አቀዶና ቆርጦ የተነሳ መሆኑን ይሄው ውሎ አድሮ ተከስቷል ተረጋግጧል። አስከፊ ዘመቻ የሚካሄድበት የአማራው ህዝብ ናግባኔ ነው በሌሎችም ራሱን በድርጅትም በትጥቅም እንዲያጠናክር መጣር አለበት። ህዝብ ራሱን ሲከላከል ጥፋተኛ ብሎ መኮነን በደርግ ጊዜ በይፋ የታዘብ ነው ቢሆንም አሁንም በባሰ ቀጥሎ አማራው በጎኖ በዝምታ እንዲታረድ የሚሰብኩም የሚጥሩም አሉ። የነዚህ ማንነት ቢሆን ውሎ አድሮ ተጋልጧል። የህዝብን ጣራቶች በግልጽ አውቀናቸዋል። ሊያደናግሩ የህዝብ ወገን መስለው ሊገኙ ቢጥሩም አልተሳካላቸውም። ቀሪው ለሁሉም ተገቢውን ቅጣት መስጠት ብቻ ነው። ኮሎኔሉን ከህዝብና አገር ጣራቶች ጋር ተቃቅፏል። የነገ እቅዱም ጥፋትና ፍጅት ነው፣ ወንጀለኛ ነው። አንድን ህዝብ እንደ ህዝብ ሊያጠፋ እንደ ሩዋንዳ ሁቲዎች አገዛዝ ኢንተርሃምዌ እየተንቀሳቀሰ ነው። ሸኔን የሽፋን መሳሪያው አድርጎ ሽዎችን ፈሽቷል። ለወያኔ ህልውና ደጀን ሆኖ አገርንም ህዝብንም ለከፋ አደጋ ትላንትም ነገም አጋልጦ ይገኛል። በሃይማኖት በቋንቋ በታሪክም በሁሉም መስክ ኢትዮጵያ ሊያጠፋ የመጣ እርኩስና ከይሲ አገዛዝ ነው። ታፔላው ሁሉ የሚገባው ነው። መይሃይም ስለሆኑም ጥሬ ፋሽስትነት የሚገልጻቸው ሆኖም ይገኛል። ከሸኔ ጋር ድርድር የሚያስቅ ቧልት ነው። የሁለቱም ልዑኮች ባንድ አውሮፕላን ከቦሌ ተሳፍረው ታንዛኒያ መሄድ ኪሳራ እንጂ የሚያመጣው ፋይዳ የለም። የጠባቡ ኦሮሞ አገዛዝ ሁሉም ድርጊቶች ኢትዮጵያን የሚጎዱና ለአደጋ የሚዳርጉ መሆናቸውን የኦሮሞ ህዝብ ሳይቀር በሰፊው እየተረዳው ነው። ኮሎኔሉ ለኦሮሞ ህዝብ ሳይሆን ለጥቂት ፋሽስታዊ ጥቅም ጠባቦች ብልጽግና ብቻ የቆመ ውጉዝ ኃይል ነው። ወያኔ መጥፋት መወገድ ያለበት ነፍሰ ገዳይ አገር አጥፊ ቡድን እንጂ በሽፍንፍን እንዲጠናከር እድል ሊሰጠው የሚገባ አይደለም። ከወያኔ ሰላምና ደግ መጠበቅ አገርን ሊያሳጣ የሚችል ሞኝነት ነው። በኢትዮጵያ ላይ አሜሪካ፣ ሳውዲ አረቢያ፣ ግብጽ፣ ኤሚሬትስ ወዘተ የሚያደርጉትን ያልተቋረጠ ጥቃት እናስወግደው። በምንም አይነት ለፍጅት የተዳረገ ህዝብ ትጥቅ መፍታት የለበትም። ሁሉም የኢትዮጵያ ጣላቶች ይውደሙ። አገራችን ትግላችን በጋራ ይፋፋም።
Just stop it, husband, yonder and not to touch you. መቼ ነው የኦሮሞ ፖለቲከኞች አክቲቪስቶች ስለ እውነት በእውነት የሚመሰክሩት? የሩቁን ተተም ሆነም አልሆነም ለታሪክ ተማራማሮች ግዴታውንና ኃላፊነቱን እንስጥና በዘበናችን በእኛ እድሜ ያየነውን የኖርነውን የተነፈስነውን የበላነውን የጠጣነውን እውነት በአይናችን ፊት ሲክዱና ያይስክዱ እያየን ታላቅ ያንን ታላቅ ህዝብ በደሙ በአጥንቱ ከወንድም እህቶቹ ጋራ የገነባትን አገሩን ባዕድ አድርገው ከመሳልና የሐሰት ትርክ ቀንከለሊት እየፈበረኩ ከማጎናበድና ከማደናገር ባለፈ confusing and malkamoyana khulot ba'adabaza sisabku issemal amara land 150 amet oromon babarnet gestwal sasenyachon qinyi gestwal lemin 150 amet bicha andalu innesu inji lela yemiyawqaw sow yemin lemin 200 300 3000 ametes indalalu manfartaw ማን ሊሞግታቸው? ስጋ አጥንታቸው በክህደትና በውሸት ላይ የተገነባና ከእውነት የተጠናወተች በመሆኗ ሌላ ያወሱ የሚፈስ ነገር የለም። የኦሮሞ ጽንፈኞች ታሪክ በባንዳነት በክህደት በሐሰት ትርክት በሎሌነት በሸፍጥ የተሞላና የተገነባ የተጠረዘ ድርሳን ውጤት ነው። ይህንን ስንል በምቀኝነት በጥላቻ በቂም ተነሳስተን ስም ለማጥፋት የተቃጣ ሳይሆን ራሳቸው በራሳቸው የፈጸሙት የወንጀል ታሪካቸውን በሐቅ ስለ ሐቅ መናገር ግድ የሆነበት ታሪካዊ ክስተት ላይ በመድረሳችን ነው። ለዘበናት ነገሮች እንዳይካረሩ ሐቁን በግልጽ ለማስጨበጥ ብዙ ተጥሯል። ይሁን እንጂ ይህ ጥረት እንደ ድክመት ተቆጥሮ የልብ ልብ እንዲሰማቸውና በእብሪት እንዲወጠሩ እና የጽንፈ ረጋጭ የጽንፈኞች እንደ አሸን እንዲፈለፈሉና ለመንጋ ፖለቲካ መልካም ሁኔታ መፈጠሩን ባሻገር መልካም ውጤት ማምጣት አልቻለም። ሰፊውን የኦሮሞ ህዝብ የመከራ ዘመን የበለጠ የከፋና የተራዘመ ከመሆን ባሻገር ያመጣው አንዳችም በጎ ነገር የለም። የበለጠ ህዝቡን ግራ ከማጋባትና አቅጣጫና ራዕይ አሳጥቶ ከማወናበድ ባሻገር የነኝ ጽንፈኞች በሰፊው የኦሮሞ ህዝብ ስም ቀደም ሲል ከቅድመ አብዮት በፊት የኦሮሞ የእስልምና እምነት ተከታዮች የሆኑትን ወጣቶች አርቲስቶችና አንዳንድ ታዋቂ የኦሮሞ አባቶችን አማራ እስላሞችን ጨቁኗል። ኦሮሞ ማጆሪቲ ነው። ኦሮሞ እስላም ነው። ለእስልምና እምነታችሁ ለዲናችሁ መዋጋት አለባችሁ በማለት ዚያድ በርሬ መንግስት በኢትዮጵያ የግዛት ይገባኛል ጥያቄውን ለማሳካት ካለው ህልም በመነሳት በመቃዲሾ ራዲዮ ጣቢያ ከፍቶ በኦሮምኛና በአማርኛ ቋንቋ ከፍተኛ የፖለቲካ ቅስቀሳና የኦሮሞ ወጣቶችን ለወታደራዊ መልመላ ሲያካሂድ እንደነበረ ከባሌ ከአሩሲና ከሐረርጌ ብዙ ወጣቶችን አሷደሮችን በመመልመል ወደ መቃዲሾና ከዛም ወደ ሳውዲ አረቢያ እየላከ አክራሪ ደረሳዎችን በማሰልጠን መልሶ ወደ አገር ቤት በማስገባት ሰፊ ጸረ ኢትዮጵያና ጸረ ክርስትና እንቅስቃሴዎችን በሐረርጌ በአሩሲና በባሌ ሲያካሂድ ነበር። ይህ ፕሮግራም በሂደት የራሱ የሆነ ማህበራዊ ቀውስን በመፍጠሩ በሐረርጌ በአሩሲ ሰፊው አርሶ አደር እነዚህን ሳውዲ ሰልጥነው በዚያድ በሬ ስምሪት ተሰጥቷቸው በገበሬው ውስጥ ሰፍረው የነበሩትን ደረሳዎች በማባረሩ ዚያድ በሬ የዚያን በሬ በሚመራው የኦሮሞ ነጻ አውጪ ድርጅት የነበረ በጃራ አልእስላሚያ በሚባለው ድርጅት አጠናክሮ ስምሪት በመስጠት ኢትዮጵያን የማናጋት የና የግዛት ይገባኛል የሚለውንም የኦጋዴንን ለመጠቅለል እንዳውም አሩሲ ባሌ ጨምሮ የሶማሊያ እንደሆነና ድንበሩም ናዝሬት እንደሆነ ነው እያለ በኦሮምኛና በአማርኛ ተዘጋጅቶ በሚቀርበው ሬዲዮ ፕሮግራም ሲሰራጭ እንደነበረ የሚዘነጋ አይደለም። ይህ ሁሉ ሲሆን የኦሮሞ ብሔረተኞች የዚያድ በሬን ድንበሬ ናዝሬት ነው። ብሎ ሰፊውን የኢትዮጵያ ግዛት በይፋ የኔ ነው ብሎ ሲፎክር እንደ ድርጅት የኦሮሞ ነጻ አውጪ ነኝ ወይም ደግሞ የኦሮሞ ማህበረሰብ ተቆርቋሪ ነኝ የሚለው ቡድን አንድም መግለጫ አላወጣም። ምናልባት በውስጡ ግለሰቦች ሊኖሩ ይችሉ ይሆናል፣ በወቅቱ ሐሳባቸው መግለጽ አልቻሉ። ነገር ግን እንደ ድርጅት ግን ደግፈው ከመቆማቸው ባሻገር ምንም ማስረጃ የለም በተቃውሞ ያስመሰከሩት። የኦሮሞ ጽንፈኞች ከዚህ ጊዜ ነው ጀምሮ የሚጀምረው የባንዳነት ስራቸው። ዚያድ በሬን ሳውዲ አረቢያን ተጠግተው የኢትዮጵያን መንግስት ጥለው ሶማሌ ከተሳክቶለት እስከ ናዝሬት ያለውንም የኢትዮጵያ ግዛት ወስዳ የተረፈውን ተረክበው ነጻ ኦሮሚያን የመመስረት ህልም ነበረ። እነሱ ታግለው መስዋዕትነት ከፍለው ተበደለ የሚሉትንም ህዝብ ነጻ ለማውጣት ሳይሆን እነሱ በሰፊው የኦሮሞ ህዝብ ላይ ተሹመው ነጻ አውጥተንህ ስለዚህ በነጻነት ዝም ብለህ የምንልህን እያዳመጥክ የምናዝህን እየፈጸምክ ጸጥ ለጥ ብለህ ተበዛ ነው ምንወጣቸው። ልክ ወያኔ ለ27 ዓመት ኢትዮጵያን በፈላጭ ቆራጭነት ሲገዛ ለትግራይ ህዝብ ይል የነበረው ፋሽስታዊ ደርግን ከስልጣን አስወግደንልሃል፣ ማንም ኃይል ስልጣን ሊጠይቀን አይገባም፣ መርትም የለው፣ እምቢ ካልክ ልክ እናስገባሃል ነበር የናባይ ጸሐዬ ፉከራ ቀንና ሌሊት። የኦሮሞ ጽንፈኞች ብሔረተኞች የባንዳነት እንጂ የጀግንነት ሞያ የሌላቸው መሆኑን አሁንም የኢትዮጵያ ህዝብ መስዋዕትነት ከፍሎ የአጼውን መንግስት ከስልጣን አስወግዶ በደርግ ሲተካ የኦሮሞ ብሔረተኞች ጽንፈኞች የኢትዮጵያ ህዝብ ደርግ ስልጣን ለህዝብ ሊያስረክብ የኢትዮጵያን ህዝብ የዲሞክራሲ ጥያቄ መመለስ አይችልም ብለው ሲታገሉ እና ግዚያዊ ህዝባዊ መንግስት አሁኑኑ ዲሞክራሲ ያለገደብ ለኢትዮጵያ ህዝብ የብሔሮች እኩልነት ይከበር፣ መሬት ላራሹ የላባደሩ ደሞዝ ይጨመር፣ የሃይማኖት እኩልነት ይከበር፣ የሴቶች መብት ይከበር ወዘተ ወዘተ ጥያቄዎችን አንግበው ደርግን የኢትዮጵያ ህዝብ ሲፋለም የኦሮሞ ጽንፈኞች ግን በተጻጻሪ ቆሙ። ደርግን አጅበው በመኢሶን ስር ተጠልለው የመንግስትን የደርግን መንግስታዊ ተቋም ተጠቅመው የላባደሩን ያሷደሩን የተማሪውን የመምህራኑን የሴቶችን የተቃዋሚ ድርጅቶችን የኢሃፓን አባላትን አናርኪስት በሚል የደርግ መፈክር አንግበው ሲጨፈጭፉ ሲያሳድዱ ቶርች ሲያደርጉ እንደነበረ ታሪካቸው በገሃድ ያሳያል። የግፈኞች ሰቆቃ የመከራ የሲቃ ጥሪ በላያቸው ላይ አሁንም ያዋራል ይጣራል መልስ ይፈልጋል። አላማቸውም በደግ ስትደራይተው ታጥቀው ደግን ፈንቅለው የራሳቸውን መንግስት ለመገንባት ነበር። ነገር ግን አብዮት ልጇን ትበላለች ሆነና ደግ ድራሻቸውን አጥፍቶ በህይወት የተረፉት ተሰደው ወደ ጎረቤት አገሮች ይሰደዱ ቻሉ ይሄዱም ቻሉ። ደግን ተጠቅመው ተቀናቃኝ ይሆናል ያሉትን የኢትዮጵያ ህዝብ አስወግደው ስልጣን ለማያዝ የነበራቸው ህልም አሁንም ከሸፈ። እነሱ ሳይሞቱ መስዋዕትነትን ሳይከፍሉ ያን የኦሮሞ ህዝብ በበላይነት ለመግዛት ያላቸው ህልም ነበር ባጭር ባይቀጭ ኖሮ። እነዚህ ጽንፈኞች ምን ያክል ከሃዲና እነኚህ ጽንፈኞች ምን ያክል ከሃዲና የኦሮሞ ህዝብ በበላይነት ለመግዛት ያላቸው ህልም ነበር ባጭር ባይቀጭ ኖሮ። እነዚህ ጽንፈኞች ምን ያክል ከሃዲና ውሸታም እንደሆኑ የሚያሳየው ዲሞክራሲ ለሰፊው ህዝብ ያለ ገደብ ግዚያዊ ህዝባዊ መንግስት አሁን ነው። የሰዎች መብት፣ የሃይማኖት እኩልነት፣ የብሔር እኩልነት የሚሉትን ጥያቄዎች ተቃርነው በመቆም እና መቆማቸውን ለሰፊው ኦሮሞ ማህበረሰብ አይናገሩ። ኃጢአታቸውን አይናገሩ። ሸፍጣቸውን አይናገሩ። ግፈኝነታቸውን፣ ባንዳነታቸውን፣ አድርባይነታቸውን አይናገሩ። በአደባባይም አይነቋል። ምኒልክ ጡት ቆርጦ ዲሞክራሲ ኦሮሞ ምሁራንን የኦሮሞ አርበኞችን ጎበና የሚል ተቀጥላ ከመስጠት ባሻገር የሚሰብኩት አንዳችም ሀቅ ነገር የለም። በዚሁ የተካኑበትን የባንዳነት ካባቸውን በማደስ ደርግ ወድቆ ወያኔ ሲተካ ምንም ሳያሻሽሉ እንደወረደ ከወያኔ ጋር አብረው በማበር ወያኔ የተቀበለውን ኢትዮጵያን የማፍረስ ተልዕኮ ለማሳካት ባለው ሀቅ እቅድና ዝግጅት ከፍተኛ ተዋናይ ሆነው በግንባር ቀደምትነት ተሰልፈው ኢትዮጵያንና ኢትዮጵያዊ ምልክቶችን ሳይቀሩ ሳፈርሱ፣ ሲያፈናቅሉ፣ ሲገሉ፣ ሲያሰድዱ የነበሩ በጅምላ አማራን በዘር ማጥፋት ዘመቻ ዙሪያ ከፍተኛ ስራዎችን ሰርተዋል። በመጨረሻ ይህ ሀቅ በተለይ በሐረርጌ፣ በጋራ ሙለታ፣ በወተር፣ በመቻራ መጫለምቆ ያካሄዱት ጭፍጨፋ የሚዘነጋጅ ነው። በመጨረሻ ላይ ልክ እንደ ደርግ በደርግ ስር ተደራጅተው እና ታጥቀው ደርግን ጥለው ስልጣን ለመያዝ ያልሙ እንደነበረው አሁንም በወያኔ ስር ታጥቀው ተደራጅተው ወያኔን ጥለው ስልጣን ለመያዝ ያልሙ ነበር። ነገር ግን ህልማቸው ባጭር ተቀልቶ ከ20,000 በላይ ጦራቸው በአንድ ቀን ጀንበር ተማርኮ እጁን ወደ ሰማይ አንጨፍርሮ በጎዳና ሲነዳ በቴሌቪዥን ለተመለከተ እነዚህ ጽንፈኞች ግፈኞች ህዝቡን አወናብደው ቤት ንብረቱን በትኖ ሀብቱን አከፋፍሎ ኑሮውን አፍርሶ እውነተኛ ቆራጥ ሀቀኛ ታጋይ ወይም ደግሞ አርበኞች መስለውት የተቀላቀላቸውን ሰፊ የኦሮሞ ወጣት ለወያኔ የመከራ ሰለባ አድርገው እነሱ በቦሌ ወደ አስመራ ተሸኙ። የዛሬዎቹ የአብይ አህመድ አማካሪዎች ሰፊው የኦሮሞ ወጣት ገበሬ፣ ላባደር፣ ምሁር፣ ነጋዴ በወያኔ ስቃዩን ሲያይ ኖረ። እነዚህ ሸፍጠኞች በኦሮሞ ህዝብ ላይ እየደረሰ ያለውን የፖለቲካ የኢኮኖሚና የማህበራዊ የፍትህ አልባነት ለማስወገድ ሳይሆን የአኖሌን ሐውልት፣ የምኒልክን ጡት መቆራጭነት፣ የጎበናን ካህድነትና የኦሮሞ ለ150 ዓመት በአማራ ተጨቁኗል ነው ቀንና ሌሊት ስብከታቸው። ሰዎቹ ወራዳነትና ለማንነታቸው እንኳ ክብር የሌላቸውም ደግሞ ምንም አይነት ግንዛቤ የሌላቸው በማንም የሚነዱ እንደ ገኛ በቅሎ የመጣ የሄደው ሐሰሱን ገሰቱን የሚጭናቸው መሆናቸው የኢትዮጵያና ህዝቧ ብሎም መሪዎቿ በመላው ዓለም የሚኖረውን የጥቁር ህዝብ በጥቁር ህዝብ ዘንድ ያላቸውን ታሪካዊ ስፍራና እውቅና ከጥቁር ህዝብ ጠላትና ዘላለም ጨቋኝ ከሆነው ቡድን ጎን በመቆም የጥቁር ህዝብን ታሪክ ሲያረክሱ ይሰማሉ። ወራዳ፣ ክብረ ቢስ፣ ጸረ ጥቁር ህዝብ የእንግዴ ልጅ ከሚባለው አንዱ ይህን እነዚህ ማፈሪያዎች ለዘመናት አብሮ ተዋልዶ ተጋብቶ ተጎራብቶ መከራን፣ ደስታን፣ ጦርነትን፣ ሀዘንን፣ ሰላምን ሲጋራ የኖረን ህዝብ በማጋጨት በታሪክ አይቶት በማያውቀው ደረጃ ደም አቃብተውት ውሎ መግባት፣ ሰርቶ መብላት፣ ነግዶ ማደር እንዳይችል አድርገውት ያሰቃዩት እያሰቃዩት ይገኛል። እነዚህ በኦሮሞ ህዝብ እድሜ ልካቸውን ሲነግዱ የፖለቲካ ዝሙት ሲፈጽሙ የኖሩ ጽንፈኞች የኦሮሞ ህዝብ በረሃብ በበሽታ በድርቅ በጦርነት አረንቋው ተከተውት ሲሰቃይ ከብቶቹ አልቀው የሰው ልጅ እንደበሬ ተጠምዶ ሲታረስበትና የዓለም አቀፍ የብዙሃን መገናኛ ሲዘግብ የኦሮሞ ጽንፈኞች አዲስ አበባን ኬንያ ኦሮሞን በአዲስ አበባ ኦሮሚኛ በአዲስ አበባ ትምህርት ቤቶች በሙሉ ይሰጥ ይገባል። የኦሮሞ ክልላዊ አገዛዝ ህዝባዊ መዝሙር የኦሮሚኛ መዝሙር በሸገር ከተማ ይዘመር። በሸገር ከተማን ለመገንባት አዲስ አበባ ህዝብ በማፈናቀል ከቤቱ አስወጥተው በጎዳና ህፃን አዛውንቶችን ህሙማንን አካለ ስንኩላንን የአእምሮ ህመምተኞችን በጎዳና በመበተኑን ተጠምዶ ለዛ ህዝብ ረሃብ ስቃይ ድሮ ማልሰጡት። ይህ ብቻ አይደለም የነኝ ጉደኞች ታሪክ። ሰሞኑን በቦረና ለሶስት ዓመት ህዝብ እንዳያውቀው ተደብቆ የቆየው ድርቅ ከቁጥጥራቸው በላይ ወጥቶ በዓለም አቀፍ የመገናኛ ብዙሃን ይፋ ሲያደርገው የኢትዮጵያውያን ወገኖች በመረባረብ ለተጎጂዎች እርዳታ ለማድረስ ሲረባረብ የኦሮሚያ ክልል አገዛዝ በአዋጅ ማንኛውም እርዳታ በኔ በኩል እንጂ መላክ አይቻልም ሲል ከልክሏል። ይህ እንግዲህ ምን ያክል ግፈኛ አገዛዝ እንደሆነ የኦሮሞ ህዝብ በግልጽ የሚታይ ሀቅ። አገዛዙ ስለ ምኒልክ ወራሪነት ሲሰብክ የራሱን ህዝብ እወክለዋለሁ ቆምለታለሁ የሚለውን ህዝብ በሐሰት ቆሞለትም ስለማያውቅ ግን በግሃድ የተጋደለበት አስርቦ ጨፍጫፊነቱን በቀጥታ ስርጭት እየታየ ነው። እንግዲህ ተመልከቱ፣ የኦሮሞን የፖለቲከኞች በአንድ በኩል ኦሮሞ ህዝብ በአማራ ተጨቁኖ ጡቱ ተቆርጦ ርስቱ ተቀምቶ ሀብቱ ተዘርፎ ይሉና በራሳቸው ኦሮሞቹ ባለጊዜዎች ባላባቶች ንጉሶች ደሚናዎች ያሁኖቹ ደግሞ ካድሬዎች ብልጽግናዎች በወያኔ ጊዜ ማስተር ፕላንን በሚል የመሬት መቀራመትና ማፈናቀሉን የተፈጸመው በአማራ እንዳልሆነ እየታወቀ በራሳቸው መሪዎች በኦፒዲዎች አጋፋሪነት በወያኔ አፈጻሚነት ሰፊ እርሻ መሬት ለአረቦች ለጅቡቲ ባለስልጣናት ለሌሎችም አረብ ተመሳሳይ ባለስልጣናት ለትግራይ ባለሀብቶች ያከፋፈለው አማራ አልነበረም። ኦፒዲኦ የአሁኑ ብልጽግና ሹመኞች አልነበሩም። ታዲያ የት አለ የኦሮሞ ታጋዮች አክቲቪስቶች ተቃዋሚዎች ይህንን ሀቅ በተመለከተ ከህዝብ ጎን ቆመው የታገሉት? ሰፊው የኦሮሞ ወጣት አርሶ አደር ላብ አደር ምሁር ሊጠይቅ እንገባ። ያ የኦሮሞ ወጣትና ሴት ወንድ ላብ አደር አርሶ አደር የታገለውን የስርዓት ለውጥ ውጤት የት አለ አሁን ታዲያ? ያጭለው ወጥቶ መግባት የተነፈገ እንጂ ኦሮሞ ረሃቡ ስቃዩ መከራው ህዝብ እንዳያውቀው ታፍኖ እየተገረፈ እየተሰቃየ ከመኖር ባሻገር የትኛው የኦሮሞ ባለስልጣን ነው የትኛው ባለጊዜ ዛሬ ለኦሮሞ ቀም የሚያኖር ኃይል ነው ያንን ህዝብ ከዚህ መከራ የታደገው? የትኛው የኦሮሞ ዲሞክራት ነው ይሄንን ወጥቶ እየተቃወመ በአደባባይ ለመከራ ለስቃይ የበቃው? ካለው ስርዓት ጋር እየተሞዳሞደ አንድ እየደገፈ አንድ እየተቃወመ ስልጣን ሲሰጠው ደግሞ ተመልሶ እየተቃወመ እሱ እየከበረ ልክ ይሉት እንደነበረው የኦሮሞ ህዝብ ተበድሏል ብርስቱ ተቀምቷል ባላባት ወስዶበታል ሲሉ እነሱ ተከተው ተመሳሳይ ግፍና ስቃይን በህዝቡ ላይ እየፈጸሙ ያሉበት ሀቅ ነው ዛሬ እየታየ ያለው። ትግላቸው ሁሉ ፍየል ወለዚያ ቅዝምዝም ወዲህ ፖለቲካ አቁመው ከመታገል ይልቅ ከህዝብ እለት ከእለት ኑሮ ጋራ በማይገናኝ አዲስ አበባን ኬንያ ምኒልክ ጎበና ነፍጠኛ ትውልዱ የማያውቀው የታሪክ እውነትነት የሌለው ትርጉም አልባ መፈክር መዘመሩን ትተው ከህዝብ ጎን መቆም ሲገባቸው የህዝብ አመፅ ጎልቶ ሲመጣና ባለትረኛው የኦሮሞማ አገዛዝ ጭንቅ ሲይዘው የኦሮሞ አክቲቪስቶች ፖለቲከኞች ጋዜጠኞች ተቃዋሚዎች በሙሉ سلطان كجاتي يامت يودانو سلهنا نفطنيا يدرو سرعاتن لما ملت اجي تفعل لبا مبهنو فاشستون باندا عبي احمدننا ملشاء برحانو جولان دقفن مقوم على لبن سلو يدمتان النزية تاريك جناك افتوج يدرون سرعات لما لوت ما نوستيكا انين نيبل كامارا بلا يتعقلو يا أماراو مهور لا بدر ثماري أستماري إسلام كريستيان سيد وندو ملاوني يتوبان حزب أستبابرو يزاسر أت بدلين يتشون كونو أصلفو يتحقلونا سرعاتون ياسوقلو انجريخ يهنن حقنو يهنن اونتنو بعينات كمفتي هنون يمكدت سمونون عندو كليتان يورمو تادا ننجي مري مري ننجي يمل قدم مثيل ورومينيا كالتناقر عندكم اتوشتو اتو شنكورتم دينيكم بقلوم سيفن سندم ما شلا من دات قبايو ورومينيا تمرت بيت قبطو ورومينيا تمرو سكمت اسكمال ادرس يدرس ان ايهن نفسه كبا الدبابا سيدي تسمى بأسر بيت إيالة وإيالة تخلج أدرقون هكمنا كالكلون عيني اللي تأخانو إيالة ييتو بيهاز ودمو ملاو ييتو بيهاز فتخ لزاري وكليتان وإيالة بتعاتو عن مكة نيم بكبرنو ياس كمتين سيل يدميلون ترين سيل لو إياوان جاوتو يالة هفرت شما سبكر فدمتو زاري لقمو በኬሎ ሚዲያ ላይ ፋሽስቱ አብይ አህመድ አሊ በአማራ ልዩ ኃይልና በአማራ ፋኖ እና በኦሮሚያ ክልል በሚኖሩ ብሔርን መሰረት ያደረገ ጭፍጨፋን በመደገፍ ወጥቶ አማራ የሰሜኑን ጦርነት አቀነባብሮ የጀመረው አማራ ራሱ ነው። በትግራይ ህዝብ ላይ ጭፍጨፋ ያደረገው አማራ ነው። አማራ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል። አማራ ላይ የታወጀው አማራን የማጥፋት ዘመቻ ትክክል ነው። ሲል እየተለመጠ ነው። እንግዲህ የዚህ ግለሰብ ትልቁ ችግር የኦሮሞ ህዝብ ፍትህ ማጣት፣ የኑሮ ውድነት፣ ረሃብ፣ ድርቅ፣ በሽታ፣ ድህነት፣ የሰላም እጦት፣ ስደት ሳይሆን የአማራ ህይወት መኖር ነው። እና መጥፋትም አለበት ብሎ የወሰነ ሰው ነው። እነኚህ ሰዎች ምን ያክል በክህደት የተካኑና ክህደት ውሸት ሌብነት ገዳይነት የበታችነት መገለጫቸው እንደሆነ የሚያሳይ ነው። የውሸት ሁሉ መልክ እነሱ ነው የሚመስለው። የክህደት ሁሉ መልክ እነሱ ነው። የጨካኝ ሰው ሁሉ መልክ እነሱ ነው። የአራጅነት መልክ ሁሉ እነሱ ነው የሚመስለው በአሁኑ ሰዓት በኢትዮጵያ። ትላንት ወያኔ ፋሽስቱን አብይና ሚሊሻ ምርኮኛ ብርሃኑ ጁላን ሲዋጋ አብይ ፋሽስት ገዳይ ጸረ ኦሮሞ የዳንኤል ክብረት ምርኮኛ የነፍጠኞች ህልም አስፈጻሚ ጸረ ትግራይ ህዝብ ሲሉ የነበሩ ፖለቲከኞች እነ ጁዋር መሐመድ እነ ኦፌኮ የሚባሉ ደናቆች ግዜ ወልደደሽ አረም በቀል ወዘራሽ ፖለቲከኞች ኦኤንኤን ኬሎ ሚዲያ ኦቢኤን የሚባሉን ልሳናቸውንና የሚዲያ ሶሻል ሚዲያቸውን ጭምር በሙሉ ዛሬ ወያኔና አብይ በአንድ አልጋንተኛ ሲሉ እነኚህ ሁሉ በትዕዛዝ በሚመስል መልክ አብይ ደጋፊ ሆነው ተሰልፈዋል። ይሄ ደግሞ ማንነታቸውን ታሪካቸውን አሁንም ደግሞ እንደያጋለጡ ክህደት፣ ውሸት፣ ሌብነት፣ ሆዳምነት ይደር ይዋል እንጂ እያንዳንዳቸው ዋጋ እንደሚከፍሉ በእርግጠኝነት መናገር ይቻላል። ዛሬ የኢትዮጵያ ህዝብ በስርዓቱ ላይ ምንም አይነት ብዥታ የለውም። ይህ ስርዓት መወገድ እንዳለበት በማሻማ ቋንቋ እየገለጸ ይገኛል። ያገዛዙ ቁንጮም ጭምብሉ ወልቆ ማንነቱ ተጋልጦ እርቃኑ ቆሞ ያለ የሌለውን ፋሽስታዊ አቅሙን እየተጠቀመ ይገኛል። የመጨረሻ የጣረሞት ሕይወት ምዕራፉንም እያገባደደ ይገኛል። የኢትዮጵያ ሕዝብም ላይምረው ምሎ ተገዝቶ በረሃ ገብቷል። ጽንፈኞች ህልማቸው መምከኑን በገሃድ እያሉት ነው። ያጅቦ ለልጁ ሲማጸን ልጄ ማን ሾለላ አድነኝ እንጂ ማናለኝ ካንተ ሌላ ሲለው፣ አባዬ ምን ሰጠኝ ካንድ ጆሮ ሌላ አለው እንደሚባለው ተረት የኦሮሞ የፖለቲካ ዝሙተኞች የእውነቱ ቀን ሲመጣ እየመጣም ስለሆነ የኦሮሞን ህዝብ አድነኝ ብሉት ምን አድርጋችሁልኝ ያል እንደምላቸው ጥርጥር የለኝም። ልክ ሰሞኑን ሹሙ በወለጋ ለአምስት ዓመት በኢመደበኛ ጥሩ ካስጨፈጨፈና የዘር ማጥፋትን ስራ ያጠናቀቀ ሲመስለውና ተቀናቃኞችንም ለማግባባት ተከስቷል። ግብዝነቱ ነው እንጂ የአምስት ዓመት እልቂት፣ ጦርነት፣ ስደት በዚህ መሐይም ግብዝ ሹምኛ ህዝብ በደሉን፣ ህመሙን፣ ጉዳቱን፣ ምሬቱን፣ ነቂሙን በአንድ ቀን ስብከት የሚረሳ ከመሰለው ቀኑ ሲመጣ የእጁን ሲያፍስ ያገኘዋል። ያን ቀን የፍርድ ቀን ሲመጣ የኢትዮጵያ ህዝብ በአንድ ቀን ጀንበር በጠላቶቹ ላይ የአንድነቱን አርማና ሰንደቅ እንደሚተክል አልጠራጠርም። ይብላኝ ለባንዳ፣ ይብላኝ ለጽንፈኞች፣ ይብላኝ ለካሃዲዎች፣ ይብላኝ ለአድርባዮች፣ ይብላኝ ለሆዳም አድርባዮች። ኢትዮጵያ በልጆቿ ክንድ ለዘላለም ትኖራለች።
ወላጆችን ማክበር፣ አዛውንትን ማክበር በጥያቄ የማይገባ ክብር ቅርሳችን ነበር። ጊዜ ተለወጠና ታዲያ በሀገሩም በባህሉም የሚያላግድ ትውልድ መጣና ለና እየተገደድነው ጭካኔና ጥልት እውነታችን ሆነ። በቡራዩ እንደታየው ወጣት ሴቶችን ተሰብስቦ መድፈርና መግደል፣ ንጹህ ዜጎችን መጨፍጨፍ፣ በሻሸመኔ እንደታየው ዘቅዝቆ ሰውን መስቀልና አዛውንትን በመንጋ መደብደብ ሁሉም ተደምሮ ምን ጊዜ መጣ የሚያሰኝ ሆኗል። ስርነቀል ለውጥን ስንመኝ አፋፋሪ ወሮ ወላነት ሰፈነብን። ወንጀልና ቀሮ ተወራራሽ ሲሆኑና የወያኔ ያድግ ሰራዊትም በለመደው ደም ማፍሰሱን ቀጥሎበት ማየት ተገደናል። የወሮ በላዎችና ነፍሰ ገዳዮች መንጋ ዘመን መጣ እንዲህ ያሰኛል። ሁኔታውን በቅጡ መረዳት ያልተቻለው ብጅታ በመስፈኑ የተነሳ ነው። በአዲስ አበባ ሆኖ የኦነግ መሪው መንግስት የተባለው ላይ ዛቻ ለመሰንዘር እንዴት ተፈረ? ባለምንጫውስ ማን አለውልህ ብሎት ነው ሹሙ ላይ የሚወርድበት? ከሻቢያ ጋር ያለው ተጨባጭ ሁኔታ ምን ነው ድብልቅልቅ አለ? ወያኔዎችስ አሁንም ለምን ይሾማሉ? ሹመት ሲባልስ አንድም በብሔረሰብ አንድም በሃይማኖት መሰረት ለምን ሆነ? የውጅብሩ መጀመሪያ ሹሙ የመጣው ስርነቀልና ፍራት ቀያሪን ለውጥ አሁን ለማድረግ ሳይሆን አገዛዙን ከውድቀት ለማዳን ኢያዴግን ለማስቀጠል መሆኑን መሳት ነው። ተልእኮ ይህ መሆኑን ሹሙም አልደበቀም። ግን ብዙዎች የሰሙትን ለመቀበልና ለማመን ተስኗቸው አጉል ተስፋን መጋለብን ፈለጉ። የሹሞቹን አመጣጥና ሚና መረዳት ማወቅ ሲነገራቸው ማመን ስላቃታቸው ሁኔታው ዝብረቅርቅ ያለ ቢመስላቸው አያስገርምም። ከመነሻው ብዥታ ውስጥ ስለገቡ ከመሆኑም በላይ ቀደም ብሎም ለዲሞክራሲና ለህዝባዊ ትግሉ የነቁ አጋሮች አልነበሩም ማለት ነው። የሽግግር ሂደት ሁሉን ያቀፈና ያሳተፈ ካልመጣ ጽንፈኞችንም ሆነ ወያኔን ማሸነፍ እንደማይቻል ከጠዋቱ የተናገርን ቢሆንም ሹሞቹን ለስልጣን ያበቋቸው ክፍሎች ሰፊ የማደናገርና የማሻሻት ዘመቻ ከፍተው ብዙሃኑን ግራ አጋቡ። በባዕድ አገር በፈረንጆቹ ቁጥጥር ስር ያሉ በኢትዮጵያ ቋንቋዎች የሚያስተላልፉ ሬዲዮኖች በዚህ መስክ ሰፊና እኩል ሚና ነበራቸው፣ አሁንም አላቸው። ኢህአፓ ፍኖተ ሬዲዮ ባይኖረው ኖሮ አቋሙና ድምፁ እንዳይሰማ ለማድረግ ያደረጉት ሙከራ ቀላል አልነበረም። ትግላችን ተደናቅፏል፣ ስርዓቱ መሰረታዊ ለውጥን ሳያሳይ እየቀጠለ ነው ያልነው ሳይውል ሳያድር ሀቅነቱም ተረጋግጧል። ለአዲስ ልጠግንና ላስከትል መጣው የምን ስርነቀል ለውጥ የምን ሽግግር ያሉን ሹሞች በወያኔ ህግ ክልል እየሰሩ ወያኔን ጥለናል እመኑን በሚል ሊያስተኙን ሞከሩ። ወያኔ ተወግዷል ብለው አምነው የከነፉትም ወያኔ ከነበቃሉና ዘረኝነቱ በቦታው እንዳለ ለማወቅና ቁጣውንም ለመቀበል ጊዜ አልፈጀባቸውም። በየቦታው አገራችንን የሚበጠብጡት የታጠቁ ክፍሎች አለቃቸው ማን እንደሆነ ምስጢር አይደለም። ኢትዮጵያዊነትን የሚያጠቁ አስመሳይ አርበኞችና ታጋዮችም በልፈፋቸውና ድርጊታቸው ሰሞነኛ በድሮ አደሞችና በወያኔም የሚሸፈሩ መሆናቸውንም ለማወቅ ችለናል። ኢትዮጵያን የሚጠሉና የሀገራችን ሰው እንደሚለው ግምኛ የጎዱትን ከየቦታው ሰብስቦ በዙሪያው ማሰለፉና መሾሙም ምክንያት አልባ አይደለም። ወያኔም ተሸንፎ እጅ አልሰጠም። ስርዓቱ ቀጠለ እንጂ አልተንኮታኮተም። ትዕዛዝ ተቀባዮችን ዋና ተጠያቂ አድርጎ በማቅረብ ዋናዎቹ ወንጀለኞች ክንፈ ሲሉ አዜብና አባይን ትተው ተሸፍኖላቸዋል። ዘረኞች በአዲስ አበባም ሆነ በሌሎች ቦታዎች ተሹመዋል። ለኢትዮጵያ በማይጠቅም ደረጃ ወደ ግብጽና ሳውዲ ኤሚሬትስ ፖለቲካችን አዘንብሏል። የሱዳኑ በሽር ሊወድቅ ሲንገዳገድ ምን እንርዳህ ለማለትም ውጭ ጉዳይ ሚኒስትሩ ወደ ካርቱም ተጉዟል። ተጠርተው አለና ያሉት ቡድኖችና ድርጅቶች የወሰዱት ውሳኔ ስህተት መሆኑን እያመኑ ናቸው። ሰላም ደፍርሶ የክልል አባወራዎች እየጮሁና ኢትዮጵያ ማለትን እንደ ኃጢአት ሊቆጥሩ ተነስተው እያጓሩ ባለበት ምርጫ በሁለት ዓመት ማለቱ ስርዓቱን በዘረኞች የበላይነት ማስቀጠል መሆኑን አልቀበል ያሉ ዘመናዊ ተለጣፊዎች ማንነታቸውን ይፋ አድርገዋል። የነበረው ኢዲሞክራሲያዊ አሰራር አሁንም ቀጥሏል። አንድ ወይ ጥቂት ሰዎችና አንድ ቡድን ባፈተተው ወሳኝ ሿሚ ፈጣሪ አድራጊ ሆኗል። የሂዝቡላ ፓርላማው እንኳ የመምከር እድልን ተነፍጎ አለ። ከሻቢያ ጋር የተደረገው ስምምነት፣ በየመን ሳውዲ ጦርነት ወደ ሳውዲ ጎን መለጠፉ፣ በአባይ ግድብ ላይ የተወሰደው ውሳኔ፣ የተደረጉ በርካታ ሹመቶች፣ የሽግግር ሂደት መሰረዙ፣ የፖለቲካ እስረኞች አብዛኛው አለመፈታታቸው፣ ነጋ ጠባ ሹሙ የሚናገረውና የሚፈጽመው ሁሉ የህዝብን ይሁንታ ያላገኘና በቡድናቸው የሚወስኑት ነው። ለህዝብና ለድርጅቶች የተሰጠው እድል በጭፍን ማጨብጨብና ውዳሴ ሹሙን ማነብነብ ነው። ጉዟቸው የአስቸኳይ ጊዜ አዋጅ እንዳወጀ አገዛዝ ሆኖ ይታያል። የተያዘው መንገድ ወደ ቀውስ ጎሳጅ ለመሆኑ ደግሞ ተጨባጩ ሁኔታ ቁልጭ አርጎ እያሳየን መሆኑን ማንም ሊክድ አይችልም። ጸረ ኢትዮጵያና ጸረ ኢትዮጵያዊነት ኃይሎች ሁሉ ተለቀው በኢትዮጵያ አንድነትና ህልውና ላይ አደጋ ሆነዋል። የህዝብ ማንነት አሁንም ተክዶ መፈናቀልና መፈጀት የህዝብ ዕጣ ሆኗል። ይወያኒ ቀጥረኞችና ታጣቂዎች የህዝብ ወገን መስለው በመሸፋፈል አገርና ህዝብን በማመስላይና የርስ በርስ ጥላቻን በማሰላጨት ላይ ናቸው። ወዴት እየወሰዱን ነው ስንል ሊመልሱልን የማይችሉት ምስጢር አድርገውት ሳይሆን ስለማያውቁትና በዳበሳና በባዕዳን ትዕዛዝ የሚንቀሳቀሱ በመሆናቸው ነው። ሹሞቹ ቢከፍቱት ተልባ መሆናቸውን ፖለቲካውን እንዳልቻሉበት አስመስክረዋል። ይህ በመሆኑ ዛሬ ከመቼውም ጊዜ በበለጠ የሽግግር ሂደትን መቀበል አማራጭ የለሽ እርምጃ ነው። ነውጠኛና ጠባብ ኃይሎች ክልሌ በሚል ግንብ ሰርተው ሰላም ጠፍቶ ባለበት ሁኔታ ምርጫ የተባለው ሊካሄድ የሚችል አይደለም። የተካሄደም ለጠባቦችና ዘረኛ ኃይሎች የሚያመች ከመሆን የሚያልፍ አይደለም። ኢትዮጵያ የሚል ድርጅት በየክልሉ አትድረስ እየተባለ ባለበት ወቅት የሀገሪቷ ሀብት የአንድ ድርጅት ንብረት ሆኖ ባለበት፣ የታጠቀው ጦር ተጠሪነቱ ለአንድ ድርጅት ሆኖ ባለበት፣ ፖሊሱ ቢሮክራሲው በእነሱ ቁጥጥር ስር ባለበት፣ ህጋዊት የተባለው የወያኔ ህግ ባልተቀየረበት ምርጫ ቧልት ከመሆን በቀር ምንም ለውጥ መልእክት ሊኖረው አይችልም። 100% አሸነፍን ብለው መሳቂያ እንዳይሆኑ የተወሰኑትን ወንበሮች ተቃዋሚ ሳይሆን ተፎካካሪ ሳይሆን ታማኝ ለተባሉ ኃይሎች ቢለግሱም በመሰረቱና ባብላጫው አሸናፊው የኢሃዴጉ ኦዴፓ መሆኑ የሚያነጋግር አይደለም። ወያኔም በጉልበቱና በጦሩ ተጠብቆ ባለበትና እኩይ ተግባሩን በቀጠለበት ምርጫ ፋይዳ ቢስ ነው። የትግራይ ብቸኛ ተወካይ አድርጎ እሱኑ ከመሰየም ሌላ የትግራይን ህዝብ አጋልጦ ለወያኔ ከመስጠት ሌላ ምንም ትርጉም አይኖረውም። የህዝብን ትግል ከማደናቀፍና ሰው በላውን ስራ አጠጋግኖ ከማስቀጠል ሌላ ምንም ፋይዳ አይኖረውም። ይህን ይበልጥ ለመረዳት ምርጫ በሁለት ዓመት ውስጥ ካልተደረገ የሚሉትን ኃይሎች ማንነት ማጤን ብቻ ይበቃል። በሐቅ ለኢትዮጵያና ለህዝቧ የሚቆሙ ኃይሎች የሽግግር ሂደትን ተቃውመው በኢህአዴግ ስር ምርጫ እንዲደግፉ አይጠበቅም። የሽግግር ሂደት እውን ሆኖ በሁሉም ተሳትፎ ሀገር አድኑን ፈጣን እርምጃ መውሰድ ካልቻል ለግለሰቦች የስልጣን ጥም ሰለባ ሆነን ኢትዮጵያ አገራችንን በከፍተኛ ደረጃ የምንጎዳ ይሆናል። በዚህ ላይ ቅንጣትም ብዥታ ሊኖረን አይገባም። በእናት ሀገር ቀልድ አይፈቀድም። የሽግግር ሂደት አሁኑኑ ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። በጋራ ትግልና መስዋዕትነት ኢትዮጵያን እንጠብቃለን።